የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ
ከዋሽንግተን ዲሲ የአሜሪካ ድምጽ ስቱዲዮ ነው መደመጥ ጀመረ። ጋቢና ቪኦኤ ዛሬ ቀኑ ሰኞ ጥቅምት 10 2012 ዓ.ም ነው። አብራችሁን ስለምትሆኑ እናመሰግናለን። ከምትሰሟቸው ጥንቅሮች መካከል
ከትግራይ ክልል ወደኛ የሚላኩ ተማሪዎች ምንም አይነት የደህንነት ስጋት አይኖርባቸውም ሲሉ ሁለት የአማራ ክልል ዩኒቨርሲቲዎች ተናገሩ።
ከትግራይ ብሔራዊ ክልላዊ መንግስት የትምህርት ቢሮ የተላለፈው መልእክት እንደ ሀገር በተለይ ደግሞ በህዝቦች መካከል ያለውን ሰላማዊ አብሮ የኖረ አሁንም ያለ ወደፊትም ሊቀጥል የሚችል ነገር የሚጎዳ ሆኖ ነው የተሰማኝ።
የደሴ ዩኒቨርሲቲ ፕሬዚዳንት ዶክተር መንገሻ የለናቸው አብረውን ያመሻሉ። በሌላ ዜና የኢትዮጵያ ጠቅላይ ሚኒስትር ያሸነፉት የኖቤል ሽልማት ለአፍሪካውያን ልዩ ትርጉም እንዳለው ተነግሯል።
The date of Friday.
ዶክተር አብይ አህመድ የኖቤል ሽልማት ያሸነፉበት እንደ አውሮፓውያን አቆጣጠር አርብ ጥቅምት 11 2019 ምንጊዜም የማንረሳው ቀን ነው።
የአፍሪካ ህብረት የወቅቱ ሊቀመንበር ሙሳ መሐመድ ፋኪ ናቸው። ዝርዝሩን ይዘናል። ከቴክኖሎጂ መንደር የሚያዘልቁን መሰናዳዎችንም አብረን ሰንቀናል።
የሙዚቃ ሀብታም ይኖረናል። አብረናችሁ የምናመሸው እኔ ሀብታሙ ስዩም ነኝ።
እኔ ደግሞ ኤደን ገረመው።
ቅድሚያ አጫጭር ዜናዎች እናሰማችኋለን። አብራችሁን ስለምታመሹ ከሁሉም አስቀድመን እናመሰግናለን።
ከዜናዎቹ ጋር ተመልሰን ወደ እናንተ መጥተናል። የድሬዳዋ ሰላምን በተመለከተ ከሁሉም የከተማዋ ቀበሌዎች የተውጣጡ ነዋሪዎች የተሳተፉበት የውይይት መድረክ በትላንትናው ዕለት በድሬዳዋ በቴክኒክና ሙያ አዳራሽ ተካሂዷል። ነዋሪዎቹ አሉ የሚሏቸውን ችግሮች ያነሱ ሲሆን የኦዴፓ ማዕከላዊ ኮሚቴ የመጡት አቶ ጌታቸው ታምራት፣ የምስራቅ እዝ ምክትል ኃላፊ ብርጋዴር ጀነራል ዱባለ አብዲና ምክትል ከንቲባ ከዲር ጁሃር መድረኩን መርተውታል። ከነዋሪዎቹ ከተነሱት ጥያቄዎች መካከል የአመራሩ ከረብሻው ጀርባ ያለበት መሆኑ፣ ህገ መንግስቱ ለዜጎች ያጎናጸፋቸው መብቶች እየተከበሩ አለመሆናቸው፣ ነዋሪው እርስ በርሱ እየተጋጨ መሆኑንና ይህንን የሚያጋግሉ ሌሎች ጥቂቶች እንዳሉ፣ ከሌላ ቦታ እየገቡ ሰላም የሚያደፈርሱም እንዳሉ፣ የጸጥታ ኃይሎች አድላዊ እርምጃዎችን እየወሰዱ ስለመሆናቸው፣ እንዲሁም መደበኛ ያልሆኑ አደረጃጀቶች የጸጥታ ችግር እየፈጠሩ ስለመሆናቸው ይጠቀሳሉ። የኦዴፓ ኢህአዴግ ማዕከላዊ ኮሚቴ አባልና ከክልሉ ውጭ ያሉ የድርጅቶች ጉዳይ ኃላፊ የሆኑት አቶ ጌታቸው ታምራት ድሬዳዋ በፊት ትታወቅበት የነበረውን ፍቅር መመለስ አለባችሁ ሲሉ ተሰብሳቢዎችን መክረዋል። ድርጅታቸውም ኃላፊነቱን የማይወጣ አመራር ካለ ከከፍተኛ እስከ ዝቅተኛ አመራር እርምጃ የሚወስድ መሆኑን አስታውቀዋል። ዘገባው የአዲስ ቸኮል ነው።
የዩናይትድ ስቴትስ የአየር ትንበያ ባለሙያዎች በምስራቅ አፍሪካ ክልሎች ከባድ ዝናብ መውረድ እንደሚቀጥል ተንብየዋል። ሀገሮቹ ከባድ ዝናብና የጎርፍ መጥለቅለቅ ሲፈራረቅባቸው ቆይተዋል። ክልሎቹ የኢትዮጵያና የሱዳን ደቡባዊ ክፍሎችን፣ ዩጋንዳን፣ ታንዛኒያ ሰሜን ክፍልን እንዲሁም ኬንያ ሲሆኑ ከዚህ ቀደም እነዚህ ሀገሮች ከመስከረም እስከ ታህሳስ ወራት ባለው ጊዜ ውስጥ የሚያገኙት ዝናብ ውስን መሆኑን የዩናይትድ ስቴትስ ብሔራዊ የውቅያኖስና የህዋ አስተዳደር ገልጿል።
ዩናይትድ ስቴትስ በሰሜን ምስራቅ ሶሪያ የነዳጅ ዘይት መስኮች አጠገብ አንዳንድ ወታደሮች እንደምትተው የመከላከያ ሚኒስትር ማርክ ኤስፐር ዛሬ ተናግረዋል። ዓላማው የነዳጅ ዘይት መስኮቹ እስላማዊ መንግስት ነኝ በሚለው ጽንፈኛ ኃይል እንዳይያዙ ነው። ዛሬ የአሜሪካ ወታደሮችን ያሳፈሩ ከ100 በላይ መኪኖችን ያካተተ ካሚዮን ኢራቅ ገብቷል። ፕሬዚዳንት ዶናልድ ትራምፕ የአሜሪካ ወታደሮች ከሰሜን ሶሪያ እንዲወጡ ባዘዙት መሰረት ነው ወታደሮቹ የወጡት። ይሁንና አንዳንድ የአሜሪካ ወታደሮች በኩርዶች ከሚመራው የሶሪያ ዴሞክራሲያዊ ኃይሎች ጎን ሆነው በነዳጅ ዘይት መስኮች አጠገብ ጥበቃ ላይ እንደነበሩ ኤስፐር ገልጸዋል። ቁጥሮችን በሚመለከት የረዥም ጊዜ ውሳኔ አልተደረገም፣ ለትራምፕም የቀረበ ሀሳብ የለም ሲሉ የመከላከያው ኃይል ኃላፊ አስገንዝበዋል። ፕሬዚዳንት ትራምፕ ነዳጅ ዘይቱን ጠብቀናል ሲሉም በትዊተራቸው ገልጸዋል።
የብሪታንያ ምክር ቤት አፈ ጉባኤ ጆን ቤርኮ የተወካዮች ምክር ቤት የብሪታንያ ከአውሮፓ ህብረት መውጣትን አስመልክቶ ሌላ ድምፅ እንዳይሰጥ ዛሬ አግደዋል። ጠቅላይ ሚኒስትር ቦሪስ ጆንሰን ብሪታንያ ከአውሮፓ ህብረት እንድትፋታ በሚያደርጉት ጥረት ሌላ እክል ገጥሟቸዋል ማለት ነው። የብሪታንያ ምክር ቤት አባላት ጆንሰን ያወጡትን የፍች እቅድ ባለፈው ቅዳሜ አልደገፉም። ቤርኮ አያይዘውም አዲስ ድምፅ የመስጠቱ ሙከራ ድግግሞሽና ስነ ስርዓት አልባ ስለሚሆን ዛሬ ክርክር አይካሄድበትም ብለዋል።
አፍጋኒስታን የተመደቡት የዩናይትድ ስቴትስ ወታደሮች ቁጥር ካለፈው ዓመት አንስቶ በ2000 መቀነሱን አፍጋኒስታን ያሉት ከፍተኛ የዩናይትድ ስቴትስ ወታደራዊ አዛዥ ገልጸዋል። የተቀሩት ወታደራዊ ሰራተኞች ግባቸውን የመምታት አቅም አላቸው ብለዋል። ጀነራል ኦስቲን ስካት ሚለር ይፋ ባደረጉት ጉዳይ መሰረት በአሁን ወቅት አልቃይዳና እስላማዊ ቡድንን የመሳሰሉት አሸባሪ ቡድኖች እንዲታገሉ አፍጋኒስታን የቀሩት ወታደሮች 12,000 ይሆናሉ። እነዚህ ወታደሮችም ከታሊባን ጋር የሚዋጉትን የአፍጋኒስታን ወታደሮችን ያሰለጥናሉ፣ ምክር ይሰጣሉ፣ እንዲሁም ይረዳሉ ተብለዋል። አድማጮች ለሰዓቱ ያዝነላችሁ አጫጭር ዜናዎች እነዚህ ነበሩ። ከቀሪ የጋቢና ቪኦኤ ፕሮግራሞች ጋር አብራችሁን አምሹ።
ጋቢና ቪኦኤ የአዲሱ ትውልድ ድምፅ። ሀብታሙ ስዩምና ኤደን ገረመው አብረናችሁ እናመሻለን። ወደ ቀዳሚው ዘገባ እንሻገር። የኢትዮጵያው ጠቅላይ ሚኒስትር ያሸነፉበት የኖቤል ሽልማት አፍሪካውያን ለአፍሪካ ችግሮች አፍሪካዊ መፍትሄ ማምጣት እንደሚችሉ እያረጋገጠ ነው ሲሉ ሙሳ ፋኪ መሐመድ ተናግረዋል። የአፍሪካ ህብረት ኮሚሽን ሊቀመንበር ሙሳ ፋኪ መሐመድ ይህን የተናገሩት በኖቤል ሽልማቱ የተሰማውን ደስታ ለመግለጽ የሰላም ሚኒስቴር ባዘጋጀው ስነ ስርዓት ላይ ነው።
በተለይም በኢትዮጵያና በኤርትራ መካከል ሰላም እንዲሰፍን አስተዋጽኦ ያደረጉትን ፕሬዝዳንት ኢሳያስ አፈወርቂን ያመሰገኑት ጠቅላይ ሚኒስትር አብይ አህመድ በበኩላቸው ፕሬዝዳንቱ በመቀሌ ጎዳናዎች ላይ የሚሄዱበት ቀን እንዲመጣ ጸልዩ ሲሉ ለኢትዮጵያውያን መልእክት አስተላልፈዋል። እስክንድር ፍሬው ተከታዩን ልኳል።
በሰላም ሚኒስቴር አዘጋጅነት በተካሄደው በዚህ ስነ ስርዓት ላይ የተናገሩት የአፍሪካ ህብረት ኮሚሽን ሊቀመንበር ሙሳ ፋኪ መሐማት ሽልማቱ ለሀገሪቱ ጭምር የተበረከተ ነው ብለዋል።
The date of Friday, the 11th of October 2019 is a date we will never forget.
ዶክተር አብይ አህመድ የኖቤል ሽልማት ያሸነፉበት እንደ አውሮፓውያን አቆጣጠር አርብ ጥቅምት 11 2019 ምንጊዜም የማንረሳው ቀን ነው። የኖቤል ኮሚቴው የሰጠውት ይህ ታላቅ ክብር ውድ ወንድሜ ዶክተር አብይ አህመድ አፍሪካን በሙሉ የሚያከብር ነው።
Dear brother Dr. Abiy Ahmed is one that honors
ሽልማቱ አፍሪካ ግጭቶችን በሰላም ለመፍታት ያላትን ቁርጠኝነት እንደሚያሳይም ሊቀመንበሩ አስረድተዋል። አህጉሪቱ የራስዋን ችግሮች መፍታት እንደምትችልም ማረጋገጫ ነው ብለዋል።
This award also proves as we have seen recently in Sudan that while
ተቀርቦ በሱዳን እንዳየነውም ሽልማቱ ችግሮች አሉ ቢሆንም አፍሪካና አፍሪካውያን ለአፍሪካ ጥቅም አፍሪካዊ መፍትሄ ለመስጠት እንደሚችሉ ያረጋግጣል ነው ያሉት። የእንኳን ደስ ያለን መልእክት ያስተላለፉት ፕሬዝዳንት ሳህለወርቅ ዘውዴም ሽልማቱ ከፍተኛ ትርጉም ያለው መሆኑን አብራርተዋል።
ክቡር ጠቅላይ ሚኒስትር እንኳን ደስ አለዎት። ኢትዮጵያውያን ሁላችንም እንኳን ደስ አለን። ሰውን ማክበር ማወቅ አለብን። ክብርም ይገባውን በተገቢው ማክበር አለብን። በቀላሉ ማለፍ አንችልም። እንደዚህ አይነት ሽልማቶች ዓለማችን በመትገኝበት የተወሳሰበ ሁኔታ የወደፊት ዕጣ ፈንታው ግልጽ ባልሆነበት ጊዜ አህጉራችን አፍሪካ ብዙ መሻሻሎችን ብታሳይም ቅድሚያ ቦታ ባልተሰጠን ጊዜ የዚህች ምድር የዚህች አህጉር ተወላጅ በዓለም አቀፍ ደረጃ የተከበረ አንዳንዴም ደግሞ ለተወሰኑ የዓለማችን ክፍሎች ተወላጆች ብቻ የተከለለ የሚመስለንን ዕውቅና ማግኘታቸው ብቻውን እንኳን አንገታችንን ከፍ እንድናደርግ እንደ ሀገር እንድንኮራ ብሎም ለበለጠው ቁና እንድንዘጋጅ የሚጋብዘን ነው። ክቡር ጠቅላይ ሚኒስትራችን ይህን እድል ከገጠማቸው ጥቂት ሰዎች መካከል አንዱ የመጀመሪያው ኢትዮጵያዊ በመሆን ለኢትዮጵያን ከፍታ፣ ለህዝባችን ክብር፣ ለሁላችንም ደግሞ የኩራት ምንጭ ሆነዋል።
ለሰላም መስፈን አስተዋጽኦ ያደረጉ ግለሰቦች በየአመቱ የሚወስዱት ሽልማት መስጠት መጀመሩን የሰላም ሚኒስቴር በዚሁ ስነ ስርዓት ላይ ይፋ አድርጓል። የዚህ አመት አሸናፊ ደግሞ ጠቅላይ ሚኒስትር አብይ አህመድ መሆናቸውን በመግለጽ ሽልማት አበርክቷል። የመከላከያ ሚኒስቴርን፣ የፌደራል ፖሊስንና የብሔራዊ መረጃና ደህንነት አገልግሎትን የመሳሰሉ የመንግስት መስሪያ ቤቶች እንደዚሁም መንግስታዊ ያልሆኑ ተቋማት ደግሞ የኢትዮጵያ ካርታ ያለበትን ሀብል ለጠቅላይ ሚኒስትር አብይ አህመድ በሽልማት አበርክተዋል። ጠቅላይ ሚኒስትር አብይ አህመድ ግን ከኔ ልቅ የሚገባው በማለት ስጦታውን ካንገታቸው ላይ በማውለቅ ለትግል አጋራቸው አጥልቀዋል።
ምናልባት የሰላም ሚኒስቴር እና እዚህ ያላችሁ ሰዎች እንደምትፈቅዱልኝ በማመን በብዙ መከራ በብዙ ችግር በብዙ ደህነት አብረው እንደነበሩ ወንድሞቼ ጓደኞቼ እና የነሱ ሁሉ አስተባባሪና መሪ የነበረው የደህነት ጓደኛዬ እና ወንድሜ ለማ መገርሳ የዚህ ክብር ባለቤትና መሪ ስለሆነ የዛሬ ሽልማቴን ኢትዮጵያን እንድሸልመው እንድትፈቅዱልኝ።
በኢትዮጵያና በኤርትራ መካከል ከተፈጠረው ሰላም አንጻር ፕሬዝዳንት ኢሳያስ አፈወርቂም ክብርና ምስጋና ይድረሳቸው ብለዋል ጠቅላይ ሚኒስትሩ። ፕሬዝዳንት ኢሳያስ አፈወርቂ በመቀሌ ጎዳናዎች ላይ መራመድ የሚችሉበት ጊዜ እንዲመጣ ምኞታቸውን ገልጸዋል።
ፕሬዝዳንት ኢሳያስ በመንገናኝበት ጊዜ ሁሉ አንድ ነገር ሲናገሩ ሰማቸዋል። በመቀሌ ጎዳና ላይ ወክ ማድረግ ይፈልጋሉ። የትግራይ እናቶችና አባቶች ማንንም እንግዳ ሲመጣ ነጭ ለብሰው ዘንባባ ይዘው ፈንዲሻ ያረጩ በፍቅር ሰው መቀበል ያቆበታል። የፕሬዝዳንት ኢሳያስ በመቀሌ ከተማ በእኛ ሁሉ አጃቢነት ወክ ያደረጉ ከሚወዱት ህዝባቸው ጋር የመገናኘት ጥማቸው እንዲሳካ በጸሎታችሁ ታግዙ አደራላችሁ ፈልጋለሁ።
የሁለቱን ሀገራት ግንኙነት መሻሻል ተከትሎ በተደጋጋሚ ወደ ኢትዮጵያ የመጡት ፕሬዝዳንት ኢሳያስ አፈወርቂ ከአዲስ አበባ ተጨማሪ ወደ ደቡብ ኢትዮጵያና አማራ ክልል ቢሄዱም ቅርባቸው ወዳለው የትግራይ ክልል አቅንተው ያውቁም። የጠቅላይ ሚኒስትር አብይ አህመድ ንግግርም ከዚህ ሁኔታ ጋር አሊያም ሰፋ ካለ ፖለቲካዊ ምክንያት ጋር የተያያዘ ስለመሆኑ ግልጽ አይደለም። ህወሓት ሰሞኑን ያወጣውና ፌደራል መንግስቱን ብሎም ኢህአዴግን አብዝቶ የተቸበት መግለጫ ያንን ተከትሎ ደግሞ ከኢህአዴግ ምክር ቤት ከጠቅላይ ሚኒስትር ጽፈት ቤትና ከራሳቸው ከጠቅላይ ሚኒስትሩ የተሰጡ ምላሾች ቢያንስ በአገር ውስጥ ያለውን ልዩነት በግልጽ አመላክተዋል። ልዩነቱ ከጎረቤት ሀገራት ጋር ባለው ግንኙነት ላይ እንዴት እንደሚንጸባረቅ ለማወቅ ግን ተጨማሪ ማብራሪያ ይጠይቃል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እስክንድር እናመሰግናለን። በማዳመጥ ላይ ያላችሁት ጋቢና ቪኦኤ ነው፣ ከአሜሪካ ድምጽ ራዲዮ ነው በመተላለፍ ላይ የሚገኘው።
ከትግራይ ክልል የተመደቡ አዲስ ተማሪዎችን ለጉዳት የሚዳርግ ምንም አይነት የደህንነት ስጋት በአማራ ክልል ውስጥ እንደሌለና ተማሪዎችን ለማስተናገድ ዝግጁ መሆናቸውን የወሎና የደብረ ብርሃን ዩኒቨርሲቲዎች አስታውቀዋል።
ሁለቱ ዩኒቨርሲቲዎች እንግዲህ ከትግራይ ክልል የተመደቡ ተማሪዎችን እየተቀበሉ እንደሆነም ተናግረዋል። መስፍን አራጊ ዝርዝሩን ይዟል።
ከሰሞኑ ሰሞነኛ ወሬዎች አንዱ የትግራይ ክልል አዲስ የተመደቡ ተማሪዎችን ወደ አማራ ክልል አልክም ማለቱ ነበር። በትግራይ ክልል ትምህርት ቢሮ ኃላፊ በኩል በተላለፈው መልእክት የአማራ ክልልን የደህንነት ስጋት ያለበት አስመስሎ ማቅረቡ ምክንያት አልባ ነው ያሉት የወሎ ዩኒቨርሲቲ አካዳሚክ ምክትል ፕሬዚደንት ዶክተር መንገሻ አየለ ነበሩ።
ባለፉት 3 አመታት በሀገር አቀፍ ደረጃ በነበረው ግጭት፣ በተለይ መነሾ ፖለቲካዊ እና ብሔር ተኮር የሆነው ግጭት ወደ ዩኒቨርሲቲዎቹ እየገባ የዩኒቨርሲቲዎችን ወቅታዊ ሁኔታ ረብሿቸው እንደነበረ ሁላችንም የምናውቀው ሀቅ ነው። በዚህ ረገድ ወሎ ዩኒቨርሲቲ የሰላም ዩኒቨርሲቲ ሆኖ ነው የቆየው። በተለይ ደግሞ የደሴና የአካባቢው ሕዝብ በጣም አቃፊ የሆነ አኩሪ ባህል ተማሪዎቹን እንደ ልጆቹ አድርጎ በመቀበል ረገድ ከፍተኛ አስተዋጽኦ እያደረገ የቆየ በመሆኑ ወሎ ዩኒቨርሲቲ ሰላሙን አስጠብቆ ባለፉት 3 ዓመታት ቆይቷል። እርግጥ ነው የተወሰነ መንገራቀጭ እኛም ጋር አልተፈጠረም ለማለት አይደለም፣ ግን በአጠቃላይ የትምህርት ስርዓታችንን ሊያስተጓጉል የሚችል ችግር አልተፈጠረም። በወሎ ዩኒቨርሲቲ ረገድ
በክልሉ ትምህርት ቢሮ የተላለፈው መልእክት አንድነትን የሚጎዳ መተሳሰብን የሚያደፈርስ ነው ይላሉ።
ሰሞኑን በመገናኛ ብዙሃን የሰማ ነው በተለይ ከትግራይ ብሔራዊ ክልላዊ መንግስት የትምህርት ቢሮ የተላለፈው መልእክት እንደ ሀገር በተለይ ደግሞ በህዝቦች መካከል ያለውን ሰላማዊ አብሮ የኖረ አሁንም ያለ ወደፊትም ሊቀጥል የሚችል ነገር የሚጎዳ ሆኖ ነው የተሰማኝ። በግሌ የተላለፈው መልእክት አይ ቲንክ የሀገሪቱን ወቅታዊ ሁኔታ በሀገር አቀፍ ደረጃ በተለይ የሳይንስና ከፍተኛ ትምህርት ያስተላለፈውን መልእክት ዩኒቨርሲቲዎች ሊተገብሩ የሚገባቸውን ስራ የሚያደናቅፍ ምናልባትም ክልሉ ውስጥ ያሉ ዩኒቨርሲቲዎችን ጫና የሚያሳድር ከትግራይ ክልል 12ኛ ክፍልን ጨርሰው ወደሚመደቡበት ዩኒቨርሲቲ መሄድ የሚገባቸውን ተማሪዎችም የሚያስቀር በአጠቃላይ በሀገር አቀፍ ደረጃ ተቀባይነት ያለው አካሄድ ነው ብዬ አላምንም።
በርካታ ቁጥር ያላቸው የአማራ ክልል ተወላጅ ተማሪዎች ወደ ትግራይ በተመደቡበት ሁኔታ እንዲህ አይነቱ መግለጫ መሰጠቱ ከፖለቲካ ፍጆታ ያለፈ እውነታ የለውም ሲሉም ያክላሉ።
ከትግራይ ክልል ተማሪዎች ቁጥር በላይ ከአማራ ክልል የ12ኛ ክፍላቸውን የመግቢያ ፈተናቸውን አልፎ የሄዱ ተማሪዎች እንዳሉ እርግጥ ነው። ከዚህ ቀደምም በአክሱም፣ መቀለ፣ አዲግራት ሁሉም ሁሉም ዩኒቨርሲቲዎች ጋር የተማሪ ቁጥሩን ስታቲስቲክስ ብናየው ከአማራ ክልል የ12ኛ ክፍል መልቀቂያ ፈተናቸውን ወስደው ወደ ዩኒቨርሲቲ የገቡ ተማሪዎች ቁጥር ከፍተኛ ነው። በዚህ አመትም እዛ ክልል ውስጥ በሚገኙ ዩኒቨርሲቲ የተመደቡ ተማሪዎችን የአካባቢው ማህበረሰብ ያም ሀገራችሁ ነው፣ አክሱምም ሀገራችሁ ነው፣ መቀለም ሀገራችሁ ነው ብሎ እናት አባትም የአካባቢው መንግስት የአካባቢው ማህበረሰብም የጸጥታ ኃይሉም የከተማና የወረዳ እንዲሁም የዞን አስተዳደሩም በአጠቃላይ የክልል አስተዳደርም ተማሪዎቹ በተመደቡበት ተቋማት ሄደው እንዲያስተምሩ የራሱን የሆነ አስተዋጽኦ አድርጓል። እንደ ዩኒቨርሲቲም እኛም የአካባቢው ማህበረሰብ ጋር በመወያየት የአካባቢው ማህበረሰብ ልጆቹ በተለይ በትግራይ ክልል ውስጥ በሚገኙ የከፍተኛ ተቋማት ተመድበው ከሆነ ልጆቹ እዛ ቦታ ላይ ሄደው እንዲማሩ ያ ዩኒቨርሲቲ የራሳቸው እንደሆነ እንዲያምኑ በማድረግ ሂደት ላይ የራሱን አስተዋጽኦ እያደረገ ነው።
የደብረ ብርሃን ዩኒቨርሲቲ የጥናትና ምርምር ማህበረሰብ አገልግሎት ምክትል ፕሬዚደንት ዶክተር አልማዝ አፈራ በተሰጠው መግለጫ ቅሬታ እንዳላቸው አልደበቁም።
በአንድ ሀገር ውስጥ ተማሪዎችን ወደዚህ ሀገር አልክም ወደዚህ አካባቢ አልክም ማለት ይሄ ያለውን ሀገራዊ አንድነትና ህዝቡ ተሳስሮና አንድ ሆኖ የሚኖረውን አኗኗር የሚሸረሽር አባባል ነው። ምክንያቱም የኢትዮጵያ ህዝብ የኢትዮጵያ ልጆች አንድ ሆነው አንድ ሆነን ተምረን መጠናል። አሁን ደግሞ የእኛ ልጆች አብረው እየተማሩ ነው፣ ለወደፊቱም ደግሞ እየተማሩ ይቀጥላሉ። አንድ ሀገር ኢትዮጵያን ይዘው እየገነቡ ይቀጥላሉ ማለት ነው።
ሀገራዊ ችግርን የአንድ ክልል መገለጫ አድርጎ ማቅረብ ተገቢ አለመሆኑንም ይናገራሉ።
ሀገራዊ የሆነ በተለያዩ ዩኒቨርሲቲዎች የሚታዩ ያለመረጋጋት ምልክቶች ነበሩ። ይህም ባለፈው አመት ብቻ ሳይሆን ከ5-6 አመት በፊትም ይሄ ነገር አለ፣ አዲስ አይደለም። ለአንድ ብሔር ብቻ የመጣ አለመረጋጋት ሳይሆን የሁሉም ኢትዮጵያዊ ወላጅ፣ ሁሉም ኢትዮጵያዊ የሚመለከተው ነው። ስለዚህ አማራ ክልል ላይ ባሉ የፌዴራል ዩኒቨርሲቲዎች ላይ ብቻ የተከሰተ ችግር ሳይሆን በመላው ሀገሪቱ የሚታይ ነው። ምክንያቱም ይሄ አንረስት ትግራይ ላይም ተከስቶ ስለነበረ ነው። አክሱም ዩኒቨርሲቲን እንደ ምሳሌ ማንሳት ትችላለሁ።
ምሁራኖቹ ከትግራይ ክልል የተመደቡ አዲስ ተማሪዎችን እየተቀበሉ መሆናቸውን ጠቅሰዋል።
በዚህ አጋጣሚ ልነግርህ የምፈልገው ከትግራይ ክልል የሚመጡ ተማሪዎች 60 ተማሪዎች ተመድበዋል። ቁጥሩ ምን ያህል ገብቷል የሚለውን እርግጠኛ ሆኜ ባልነግርህም ፍሬሽ ተማሪዎች ከ60ዎች ውስጥ ሬጅስተር እንዳደረጉ አውቃለሁ። ሲኒየሮቹም ተረጋግተው እየተማሩ ነው ያሉት። ተማሪዎቹ እንዲህ አይነት ስሜት ውስጥ አይደሉም። ምክንያቱም አገራቸው ላይ ስላሉ፣ ኢትዮጵያ ውስጥ ስላሉ፣ ደብረ ብርሃን ውስጥ ስላሉ። በነገራችን ላይ ማወቅ ያለብን ነገር ምንድን ነው? ይሄ ነገር በሙሉ ጊዜያዊ ነው፣ ይቀረፋል። ኢትዮጵያም ትቀጥላለች። እኔ የማምነው የትግራይ ተማሪዎች የትግራይ ወላጆች ልጆቻቸው በመላው ኢትዮጵያ ውስጥ ገብተው እንዲማሩ እምነታቸው እንደሆነ ይገባኛል።
ወሎ ዩኒቨርሲቲ ትግራይ ክልል የመጡ ተማሪዎቻችን መጥተዋል። በአጠቃላይ ወደ 60 ናቸው እዚህ ተመድበው የነበሩት። አይ ቲንክ ወደ 47-48 ተማሪዎች አካባቢ መጥተዋል። በሁለቱም ግቢ ይገኛሉ። ልጆቻችንንም በተለመደው አግባብ ከዚህ ቀደም ባደረግነው የአቀባበል ስነ ስርዓት ተቀብለን መዝግበን አሁን የመማር ማስተማር ሂደቱ ተጀምሯል።
ከትግራይ ክልል ወደ ወሎ ዩኒቨርሲቲ አዲስ ተመድበው ከመጡ ተማሪዎች አንዱን የማናገር እድል አጋጥሞኝ ነበር። ወጣቱ እንደ አንድ ኢትዮጵያዊ የጋራ በሚያደርጉን እንጂ በሚለያዩን ጉዳዮች ላይ ማተኮር የለብንም ባይ ነው።
በዚህ ሰዓት የሚያስፈልግን አንድነት፣ መተባበር እንጂ እንዲሁ ተለያይተን የምንዘልቀው ነገር አይደለም። ስለዚህ አለ የሚባለው ስጋት ደግሞ እውነት እንዳልሆነ ያው እኔ ራሱ በአይኔ የማየው ነገር ስለሆነ ተማሪዎች በክልላቸው ብቻ እንዲማሩ የተደረገ ውሳኔ በእኔ አመለካከት ተቀባይነት የለውም።
ስትመጣ አንተና ጓደኞች የተደረገላቸው አቀባበል አለ?
አዎ፣ ደስ በሚል ሁኔታ አሪፍ አቀባበል ተደርጎልን በሰላም ነው የገባ ነው። አሁንም በሰላም ነው ያለ ነው ማለት ነው።
እንዲህም ሲል መልእክቱን ያስተላልፋል።
ማስተላልፍ የምፈልገው መልእክት ምንድን ነው? እባካችሁ ሰላም ይኖር፣ አንድነት፣ መተባበር፣ በፍቅር በመተሳሰብ በሰላም እንድንኖር የበኩላችንን አስተዋጽኦ እንድናደርግ መልእክት ነው።
በሳይንስና ከፍተኛ ትምህርት ሚኒስቴር የኮሚኒኬሽን ዳይሬክተር አቶ ደሳሳ ጉርሙ ተማሪዎች ወደ ተመደቡበት ዩኒቨርሲቲ እንዲገቡ አቅጣጫ መሰጠቱን ያመለክታሉ።
ተማሪዎች ወደ ተመደቡበት ዩኒቨርሲቲ ገብቶ ይማራሉ ብለን ነው ኤክስፔክት የምናደርገው። ለኛ ሁሉም ዩኒቨርሲቲዎች ባወጡት መርሃ ግብር መሰረት ተማሪዎችን ተቀብለው ወደ ትምህርት እየገቡ ስለሆነ ትምህርት ገበታ ላይ ያልተገኘ ተማሪ ሪፖርት የለንም። አንዴ በሶፍትዌር ነው ምደባ የሰራ ነው። ሁሉም ተማሪ ተወዳድሮ ወደ ተመደበበት ዩኒቨርሲቲ ሄዶ እንደሚማር ብቻ ነው ምናምነው።
የትግራይ ክልል ትምህርት ቢሮ ኃላፊ በቅርቡ ለብዙሀን መገናኛ ድርጅቶች በሰጡት መግለጫ አማራ ክልል የተመደቡ 600 ተማሪዎች ወደ አማራ ክልል እንደማይሄዱ አሳውቀው ነበር። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።
መስፍን እናመሰግናለን። አሁን ወደ ኤርትራ እናቀናለን። ኤርትራ ውስጥ የነፍሰ ጡር እናቶች ማቆያ ተቋማት ቁጥር እየጨመረ በመሄዱ በእናቶችና ሕፃናት ላይ የሚገጥም ሞት ቁጥር እየቀነሰ ነው ሲሉ በኤርትራ የጤና ሚኒስቴር የቤተሰብ ጤናና ስነ ተዋልዶ ኃላፊ አቶ ኤፍሬም ዝብአይ ተናግረዋል። ብርሃነ በርሀ ቀጣዩን ዘገባ ልኮልናል።
በኤርትራ የነፍሰ ጡር እናቶች ማቆያ ተቋማት ቁጥር በመጨመሩ በእርግዝናና ወሊድ ወቅት ለእናቶች የሚሰጠው የሕክምና አገልግሎት እንደጨመረና እንደ አውሮፓውያን አቆጣጠር በ1991 በሕክምና ተቋማት የጤና ክትትል የሚያደርጉ ነፍሰ ጡር እናቶች ቁጥር 6% የነበረው አሁን ወደ 98% ከፍ እንዳለና በሕክምና ተቋማት የሚወልዱ እናቶች ቁጥርም ወደ 62% ከፍ እንዳለ በኤርትራ የጤና ሚኒስቴር የቤተሰብ ጤናና ስነ ተዋልዶ ኃላፊ አቶ ኤፍሬም ዝባይ ለቪኦኤ ተናግረዋል። አቶ ኤፍሬም በመቀጠል የተቋማቱ ቁጥር መጨመር በእናቶችና በህፃናት ያጋጠመ የነበረው ሞት እንደቀነሰም ተናግረዋል።
በሚስጥና አኩለሽና ሰሽዋትን ዝገበርና የመጽናዓት ንሪ ማተርኒቲ ወይ ወይ ካፕ መጽበየነ ፍጻራ ተጽበየን ዘሐረሳ ከሰብ ሕጅ ሞት ተመዝገበ ነገር ንገርመከ ሞይቶም ተወልዑ ሸላት ካብ ሓሙሽተ ይወዝሕኒ ምጉዳል መጠን ሞት አዲታ ተሸላትን ብጣዕሚ ልዑል ማለት
እንደ አውሮፓውያን አቆጣጠር በ2017 በተደረገው ጥናት በነፍሰ ጡር ተቋማት ውስጥ ከወለዱ እናቶች ሞት ያጋጠማት የለም። በተቋማቱ ከተወለዱ ህፃናት ውስጥም 5 ብቻ ናቸው የሞቱት። ስለዚህ የማቆያ ተቋማቱ የእናትና ህፃን ሞት ቁጥርን በመቀነስ ረገድ ከፍተኛ ሚና አላቸው። ይህን በመገንዘብ የህዝብ ተወካዮች ምክር ቤት አባላት በሁሉም የጤና ተቋማት ውስጥ ተጨማሪ የነፍሰ ጡር ማቆያ እንዲሰራ አጽድቋል ብለዋል። በአፍሪካ በመጓጓዣ እጥረትና አለመኖር ምክንያት ብዙ ነፍሰ ጡር እናቶች ለሞት እንደሚዳረጉ የተናገሩት አቶ ኤፍሬም የኤርትራ መንግስት የማቆያ ተቋማትን አስፈላጊነት በመረዳት ከዞባ ማዕከል በስተቀር በተቀሩት 5 ዞባዎች ማለት ያስተዳደር ክልሎች ውስጥ 42 ተቋማት ተገንብተው 60% በሩቅ አካባቢ የሚኖሩ እናቶች ተጠቃሚ መሆን እንደቻሉ ተናግረዋል።
አብክልተ ሽሕን ክልተን ግና በሀገር ደረጃ 40 ክልተን መጸበይ ነፍሰ ጡራት አለዋና ማለት ከባተን ሕጂ ሸዓተ አብጋሽ ባርካለዋ
ከ2002 ዓመተ ምህረት ጀምሮ በአገር ደረጃ 42 የነፍሰ ጡር ማቆያ ተቋማት ተሰርተዋል። ከነዚህ መካከል በዞባ ጋሽባርካ 9፣ ዞባ አንሰባ 13፣ ዞባ ደቡባው ቀይ ባህር 6፣ ዞባ ሰሜናው ቀይ ባህር 5፣ ዞባ ደቡብ ደግሞ 9 ማቆያ ተሰርተው 60% የሚሆኑ በሩቅ አካባቢ የሚኖሩ እናቶች ተጠቃሚ ለመሆን ችለዋል ብለዋል። ከተለያዩ ቦታዎች የሚመጡ ነፍሰ ጡር እናቶች በማቆያ ተቋማቱ ከ3-4 ሳምንት እንደሚቆዩ የተናገሩት አቶ ኤፍሬም እናቶች ከወሊድ በፊትና በኋላ የሚያጋጥማቸውን ሞት ለመቀነስ የሕክምና ክትትልና ሌሎች አገልግሎቶችን በነፃ እንደሚያገኙ ተናግረዋል።
ክትትል ነፍሰ ጡራት ቀጻል ይዝግበራል ካለ አስተምሮ ይዋሃበኒው በድህሪው ክትትል ድህርሕስ
ከመወለዳቸው በፊትና በኋላ የሕክምና ክትትልና ምርመራ ይደረግላቸዋል። ትምህርትም ይሰጣቸዋል። ከሩቅ ቦታ ለሚመጡ እናቶች በተለየ ኮሊድ በኋላ 2 ሳምንት እንዲቆዩ ይደረጋል። ከዚህም በተጨማሪ የንጽህና መጠበቂያ ቁሳቁሶች፣ ቢጃማ፣ አጎበር፣ የምግብና የመኝታ አገልግሎት የኤርትራ የጤና ሚኒስቴር ከተባበሩት መንግስታት የልማት ፕሮግራም ጋር በመተባበር ነጻ አገልግሎት እንዲያገኙ ይደረጋል። የነፍሰ ጡር ማቆያ ተቋማቱ በዋናነት የመጓጓዣ እጥረት ባለበት አካባቢና ከጤና ተቋማት ርቀው ለሚኖሩ ነፍሰ ጡር እናቶች ተብለው እንደተሰሩ የተናገሩት አቶ ኤፍሬም ነፍሰ ጡር እናቶች በወሊድ ወቅት አስፈላጊውን የሕክምና እርዳታ እንዲያገኙ ታስቦ ህብረተሰቡ በአቅራቢያው በሚገኝ የጤና ተቋማት ውስጥ በአካባቢው በሚያገኛቸው ጥሬ ነገሮች ተጠቅሞ ተቋማቱን እንደሚገነባቸው ተናግረዋል። የነፍሰ ጡር ማቆያ ተቋማቱ አስፈላጊውን አገልግሎት በአስፈላጊው ጊዜ እንዲሰጡ በማድረግ በኩል የጤና ባለሙያዎች አስተዋጽኦ ትልቅ እንደሆነም አቶ ኤፍሬም ተናግረዋል። በኤርትራ ካሉት 42 የነፍሰ ጡር ማቆያ ተቋማት ውስጥ 85% የአምቡላንስ አገልግሎት ባላቸው ጤና ተቋማት ውስጥ እንደተሰሩና የተቀሩት 15% ደግሞ የመጓጓዣ አገልግሎት ባለበት አካባቢ እንደተሰሩ በኤርትራ የጤና ሚኒስቴር የቤተሰብ ጤናና ስነ ተዋልዶ ኃላፊ አቶ ኤፍሬም ዝባይ ተናግረዋል። ብርሃነ በርሀ ለአሜሪካ ድምጽ ከአስመራ።
ብርሃንን ለዘገባው እናመሰግናለን። ያዳመጣችሁ ያላችሁት ከአሜሪካ ድምጽ ሬዲዮ የሚተላለፍላችሁ ጋቢና ቪኦኤ ነው። በዛሬው የቴክኖሎጂ አፍታ ላይ ከወጣት ማርታ ጸሐይ ጋር ቆይታ አድርገናል። ማርታ እንደ አውሮፓውያን አቆጣጠር በ2015 ዓ.ም በዚህ በዩናይትድ ስቴትስ በነበረው የያሊ ማንዴላ ዋሽንግተን የአፍሪካ ወጣቶች መሪዎች ጉድኝት መርሃ ግብር ላይ ተሳታፊ ነበረች። ወደ አገር ቤት ተመልሳ ያከናወነቻቸውን ቴክኖሎጂ ቀመስ እንቅስቃሴዎች ሀብታሙ ስዩም እንደዚህ ያሰማናል።
ከአራት ዓመታት በፊት ማርታ ጸሐይ ወደ አሜሪካ ምድር መጥታ ነበረ። ብቻዋን አልነበረችም። ከኢትዮጵያ ከተመረጡ 13 ወጣቶች እንዲሁም ከመላው የአፍሪካ አህጉር ከተውጣጡ ወጣቶች ጋር ጭምር እንጂ።
የሊደርሺፕ ፕሮግራም ነበር 6 ሳምንት አካባቢ። እኔ ኒውዮርክ ዋግነር ኮሌጅ የሚባል ነበር የተከታተልኩትና 6 ሳምንት የሊደርሺፕ ችሎታችን ለማብቃት የሚያስችል የተለያዩ ፕሮግራሞች ላይ ስንሳተፍ ነበር። ከዛ በኋላ ደግሞ የፕሬዚደንሻል ሰሚት ነበር ከፕሬዚዳንት ኦባማ ጋር ፕሮግራም ነበርም። የአራት ቀን ፕሮግራም ነበር አጠቃላይ። አንደኛው ፕሮግራም የአንድ ቀን ፕሮግራም ተከራራቢ ኤክስፒሪየንስ ካላቸው ወጣቶች ጋር የተለያዩ ኤሪያዎች ላይ ልምድ ያካበትበት ፕሮግራም ነበር።
ማርታ የአሜሪካ ቆይታዋን አጠናቃ ወደ ሀገር ቤት የተመለሰችውም ከኃላፊነት ጋር ነበር። የያሌ ወጣት መሪዎች የጉድኝት መርሃ ግብር የምስራቅ አፍሪካ ክንፍ የቦርድ አባላት እንዲሆኑ ከተመረጡት መካከል አንዷ በመሆኗ መርሃ ግብሩ መጻኢ ዘመኑ ምን መምሰል እንዳለበት፣ ምን ማሻሻል እንደሚኖርበት የማማከር ሥራ ሰርታለች። የቀሰመችውን የሥራ አመራር ክህሎት የበለጠ በተግባር ያሳየችበትን እንቅስቃሴ የጀመረችው ግን ዳካር ሴኔጋል ላይ የተካሄደውን የሥነ ተዋልዶ የጤና ጉባኤ ከታደመች በኋላ ነው። የእጅ ስልኮችን በመጠቀም ለዩኒቨርሲቲ ተማሪዎች የሥነ ተዋልዶ ጤናን የሚመለከቱ መረጃዎችን ለማዳረስ ነበር የወጠነችው።
አዲስ ኢኖቬቲቭ የሆኑ አይዲያዎች ሲመጡ ያለመድፈር ነገር አለ። ኢንጀነራል ኢትዮጵያ ውስጥ ሌላም ሀገር ላይም የተሞከረ ነገር ነው መተግበር የምንፈልገው እና ብዙም ተቀባይነት አላገኘም ነበረ። አጋጣሚ የሆነው ዩስ ሻምፒዮን ኢኒሽቲቭ የሚባል ፕሮግራም ለመጀመሪያ ጊዜ ከኢትዮጵያ፣ ከአሜሪካ፣ ከኢንዲያ እና ከፓኪስታን የሥነ ተዋልዶ ጤና ላይ እየሰሩ ያሉ ወጣቶችን የዩስ ሻምፒዮን ብለው ፕሮግራም ዴቨሎፕ አድርገው ነበር እና እዛ ላይ ከሶስት ኢትዮጵያ የሚወክለው ከሄዱ ወጣቶች መካከል አንዷ ነበርኩኝ። በተለይም የሥነ ተዋልዶ ጤና ላይ ያለውን ችግር የሚፈታ ፕሮግራም እንድንቀርብ ፕሮጀክት እንድናቀርብ ነበር የተጠየቅ ነው እና ይህን ብዙ ጊዜ ምንም ድጋፍ ያላገኘሁበትን አይዲያ የቀርሼ አቀረብኩላቸው። $12,000 ሽልማት ወይም አዋርድ አገኘው።
የስነ ተዋልዶ ጤና ትምህርትን በእጅ ስልኮች የሚያዳርሰው መርሃ ግብር ለአንድ ዓመት የቆየ ነበረ።
ሶስት ነገሮችን ነው ለማገናኘት የሞከርነው። የስነ ተዋልዶ ጤና ችግር አለ። ኢንፎርሜሽን ማጣት ምክንያት የሚመጣ በተለያዩ ችግሮች ግን ሜንሊ በኢንፎርሜሽን ማጣት የሚመጡ የተለያዩ የስነ ተዋልዶ ጤና ችግሮች አሉ። ሞባይል ቴክኖሎጂን ሊንክ ለማድረግ ሞከር። በዋነኝነት የፕሮግራሙ ዓላማ የነበረው የስነ ተዋልዶ ጤና መረጃ ለተማሪዎች ማቅረብ ነው። መጀመሪያ ላይ ፕላናችን የነበረው 3200 የሚደርሱ ተማሪዎችን መድረስ ነበር። ግን በተለያዩ ምክንያቶች ቻሌንጆች ምክንያት ወደ 2500 የሚደርሱ ተማሪዎችን በዚህ ፕሮግራም መድረስ ችለናል ማለት ነው። 2500 እንግዲህ ወደ በብዛት ወንድ ተማሪዎች ናቸው ፕሮግራሙ ላይ የተሳተፉት። ወደ 59% የሚሆኑት የወንድ ተሳታፊዎች ናቸው ፕሮጀክት ላይ የነበሩት። ከዛ በተጨማሪ ደግሞ ሴቶቹ 41% አካባቢ ነበር።
ከስነ ተዋልዶ ጤና ትምህርት በተጨማሪ ለወጣቶች በአቅራቢያቸው የሚገኙ የጤና ማዕከሎችን የሚጠቁመው መርሃ ግብሩ በዩኒቨርሲቲ ውስጥ በሚማሩ ተማሪዎች ዘንድ መልካም ለውጥ እንዳመጣ ማርታ ትናገራለች።
ተማሪዎች ለነሱ በሚመች መንገድ መረጃ እንዲደርሳቸው አድርገናል። ውጤቱን ለማየት አሰስ እናደርግ ያየነው ነገር አንደኛው ተማሪዎች ምን ያህል እውቀት ጨምሮላቸዋል የሚለው ነው። ቅድም እንደገለጽኩልህ ጥያቄና መልስ ስንጠይቅ ምንድን ነው ስናደርግ የነበረው መጀመሪያ ላይ የተጠየቁ ጥያቄዎች ጥያቄ እንጠይቃለን፣ ለተማሪዎች እንጠይቃለን፣ እንዲሳተፉ እናደርጋለን። ከዛ በኋላ መልሱን እንልክላቸዋለን፣ ትክክለኛውን መልስ የጥያቄውን እንዲያውቁት ማለት ነው። ምንድነው ከሆነ ጊዜ በኋላ ስናደርግ የነበረው ያንን ተመሳሳይ ጥያቄ ተማሪዎችን እንጠይቃለን። ምናልባት ምን ያህል የእኛ ፕሮግራም ምን ያህል ውጤት አምጥቷል የሚለውን ለማየት ማለት ነው። ያ የሚያሳየን እንግዲህ ኦልሞስት ወደ 60% እውቀት እንዲጨምርላቸው አድርጓል ማለት ነው።
ማርታ ጸሐይ አሁን ላይ ደግሞ ፊትዋን ወደ ሌላ የቴክኖሎጂ መስክ አዙራለች።
እኔ ቴክኖሎጂ ወደ ማህበረሰቡ መቅረብ አለበት ብዬ አስባለሁ። የማህበረሰቡን ችግር በየቀኑ ዴይ ቱ ዴይ የምናያርጋቸውን ነገሮች ቴክኖሎጂ መፍታት የሚችላቸው ነገሮች አሉና እስፔሻሊ ማጆሪቲው በአብዛኛው ህዝብ የሚኖረው በገጠሪቷ ኢትዮጵያ ነው እና የገጠሪቷ ኢትዮጵያ ህዝብ ከቴክኖሎጂ ጋር ተቀራርቦ ያሉትን ችግሮች አድሬስ የሚያደርግ የቴክኖሎጂ ፕሮግራም ቢኖረኝ ደስ ይለኛል። ቅርብ ጊዜ ኢንጌጅ ያደረግኩበት ፕሮግራም ምንድን ነው የሶላር ፓምፕ ለገበሬዎች እንዲቀርብ እንዲዳረስ የማድረግ ስራ እየሰራ ነው።
ከመጪው ዘመን እቅዷ መካከል አንዱ ቀደም ብላ የጀመረችው የስነ ተዋልዶ ጤና የስልክ መርሃ ግብር በተለያዩ ዩኒቨርሲቲዎች ማዳረስ መሆኑን የነገረችን ማርታ ጻይ መርሃ ግብሩን ከሚደግፉት ተቋማት አበረታች ምላሽ በማግኘቷ ህልሟ ሳይዘገይ እውን እንደሚሆን ተስፋ ሰንቃለች። ለአሜሪካ ድምፅ ራዲዮ ሀብታሙ ስዩም ዋሽንግተን ዲሲ። አድማጮች አብራችሁን ስለነበራችሁ እናመሰግናለን። ኤደንና ሀብታሙ አብረናችሁ ነበር። ደህና ደሩ።
Kun Radio Sagale Amerikati.